ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሚያዝያ 5 2011 ዓ.ም ስርጭታችን ጀመረ። ነገ በኢትዮጵያ የጽዳት ዘመቻ ቀን ነው።
ቆሻሻውንም በውን ታስወግዳለህ፣ ግን በመሀላችንም ደግሞ በጥርጣሬ ባለመተማመን እና በጥላቻ መሀላችን ያለውን ነገር እሱንም ለማስወገድ ነው።
በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ክፍል የውጭ ሚዲያና የዲጂታል ዘርፍ ኃላፊ የሆኑትን ቢለኔ ስዩምን ድምፅ ነው የሰማነው። ዘገባ ይዘናል። እያሳሰበ ያለው የኢትዮጵያ ጸጥታና ደህንነት ጉዳይ
ለኦነግ ተብሎ እነ ዶክተር አብይ ኦሮሞ ስለሆኑ ኦነግን ደግፎ ያደረጉት አንድም ነገር የለም። ከግንቦት ሰባት በላይ አላደረጉለትም። ከደሚት በላይ አላደረጉለትም። ከሌሎችም ድርጅቶች በላይ ከኦኤንኤልኤፍም በላይ አላደረጉለትም። ኦኤንኤልኤፍ ወይም ኦጋዴን ነጻ አውጪ ታጋዮችም ሲመለሱ ወደ ኦጋዴን እንጂ የተመለሱት ወደ አዲስ አበባ አይደለም።
በነበረው ስርዓት ላይ ተጠቃሚ የነበሩ ሀገሪቱን በበላይነት ተቆጣጥረው ሀብቷንም ይዘርፉ የነበሩ አሁን ግን ከዛ አይነት አቅማቸው ገለል ስለተደረጉ መልሰው ወደ ነበሩበት ቦታ ለመቀመጥና ለመመለስ ሲሉ እንዲህ አይነት የህዝብ ለህዝብ ግጭትና ትርምስ በመፍጠር ንግዳቸውን ለማጧጧፍ የሚጥሩ ኃይሎች አሉና የእነዚህ ኃይሎች የስራ ውጤት ነው።
የቀደሙት ኮሎኔል አበበ ገረሱ የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ፣ የተከተሉት ደግሞ ኮሎኔል አለበል አማረ የአማራ ክልል አቻቸው ናቸው። በምሽቱ ለጥያቄው መልስ ዝግጅታችን ይዘናቸዋል። ፕሮዲሰሩ ንጉሱ ታምሬ ነው። የማስተናግዳችሁ ቆንጂት ታዬ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማለን። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። አል ሳንቶስ ቴክኒሻኑ ነው፣ በስቱዲዮ መሳሪያዎች ላይ ይገኛል። የሱዳን የደህንነት ኃላፊ ዛሬ ሥራቸውን ለቀዋል። የስለላ ተቋሙ መሪ ሳላህ አብዱላ መሐመድ ሳሌህ ሥልጣን መልቀቃቸውን ያሳወቁት የቀድሞውን ፕሬዚደንት ከሥልጣን ያነሱት የጦር ጀነራል አዋድ መሐመድም ለአጭር ጊዜ የተቆናጠጡትን የሀገሪቱ መሪነት ቦታ አስረክበው በወረዱ ማግስት መሆኑ ነው። አዋድ መሐመድን ተክተው ሀገሪቱን እየመሩ ያሉት የሽግግሩ ወታደራዊ ምክር ቤት መሪ አብደላ ፋታህ አልቡርሃን የሳላህ ጎሽን ሥልጣን መልቀቂያ መቀበላቸውን አስታውቀዋል። አልበሽርን ፈንቅለው በቁጥጥር ስር ከዋሉ በኋላ የያዙትን ሥልጣን አዋድ መሐመድ በአንድ ቀን ውስጥ ያስረከቡት እርሳቸውም በአስቸኳይ ወርደው ቦታውን ለሲቪል መሪ እንዲያስረክቡ የሚጠይቅ ሕዝባዊ ግፊት ስለበረታባቸው መሆኑ ተነግሯል። ሥልጣኑን ወዲያው ያስረክቧቸው ሌተናንት ጀነራል አብዱል ፋታህ ቡርሃን በአልበሽር ስርዓት የጦር ኃይሎቹ ጠቅላይ ምርማሪ ሆነው ያገለገሉ ሰው ናቸው። ባለሥልጣናቱ ሥራቸውን እየለቀቁ የወጡበትን ምክንያት በይፋ ያልተናገረው ወታደራዊው ምክር ቤት በሀገሪቱ ውስጥ ምርጫ እስኪካሄድ ለሁለት ዓመታት ያህል ሀገሪቱን እንደሚመራ አስታውቋል። ሲቪል የሽግግር አስተዳደር ቤተ መንግሥት እስኪገባ በግፊታቸው እንደሚቀጥሉ ተቃዋሚዎቹ አበርትተው እየተናገሩ ነው። በካርቱምና በብዙ የሀገሪቱ ከተሞች ውስጥም ትናንትናና ዛሬ ተቃውሞዎች ነበሩ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ቱክቱክ የምትባል አነስተኛ የሕዝብ ማመላለሻ ታክሲ ሾፌር መገደልን ተከትሎ በመቶዎች የሚቆጠሩ ወጣቶች ዛሬ አደባባይ ወጥተው ተቃውሟቸውን አሰምተዋል። አሽከርካሪው ከተገደለ በኋላ መንገዶች መዘጋታቸውና የከተማይቱ እንቅስቃሴ መስተጓጉሉ ተገልጿል። በሞቃዲሾ መንገዶች ላይ ጎማዎችን እያቃጠሉ ተቃውሟቸውን የገለጹት በመንግስቱ የጸጥታና የደህንነት አያያዝ ላይ ያላቸውን ከፋት ነው ሲገልጹ የተስተዋሉት። ሲቪሎችን የሚገድሉ ይውደሙ የሚል መፈክር ሲያሰሙ ውለዋል ተቃዋሚዎቹ። ለንግዶቻቸውም ደህንነት፣ ፍትህና ነጻነትን ጠይቀዋል። የጸጥታ ኃይሎች በወሰዱት የብተና እርምጃ በዛሬው የተቃውሞ ሰልፍ ላይ እየተሳተፉ የነበሩ ሁለት ሰዎች መጎዳታቸው ተዘግቧል። ከሜዲቴራንያን ባህር ላይ ከአስር ቀናት በፊት አንዲት የጀርመን መርከብ ያተረፈቻቸውን 64 ፍልሰተኞች እንደሚቀበሉ አራት የአውሮፓ ሀገሮች ፈቃደኛነታቸውን መግለጻቸውን የማልታ ጠቅላይ ሚኒስትር አስታወቁ። ፍልሰተኞቹ ወደ ባህሩ የገቡት ከሊቢያ ተነስተው እንደነበረ ታውቋል። እስከ ዛሬ መርከቢቱ ላይ የቆዩት 64ቱም ፍልሰተኞች እንዲወርዱ ተደርጎ ለጀርመን፣ ለፈረንሳይ፣ ለፖርቹጋልና ለሉክዘምበርግ እንደሚከፋፈሉ ጠቅላይ ሚኒስትር ጆዜፍ ሞስካት በትዊተር አሳውቀዋል። አስታውቀዋል። ሸክሙን ማልታ ብቻዋን አትቋቋመውም ያሉት ጠቅላይ ሚኒስትር ሞስካት አንድም ፍልሰተኛ እዚያ እንደማያስቀሩም ተናግረዋል። የማስፈሩ መርሃ ግብር የሚካሄደው በአውሮፓ ህብረት ኮሚሽንና በማልታ ጥረት አስተባባሪነት መሆኑንም ጠቅላይ ሚኒስትሩ አመልክተዋል። ዊኪሊክስ የሚባለው የኢንተርኔት ላይ መገናኛ ብዙሃን መስራች የነበረውና ከትናንት በስቲያ ለንደን ላይ በፖሊስ ቁጥጥር ስር የዋለውን ጁሊያን አሳንዥን እንግሊዝ ለዩናይትድ ስቴትስ አሳልፋ ትስጥ ወይስ መስጠት የለባትም በሚሉ ፖለቲከኞች መካከል የተነሳው ግብግብ እንደቀጠለ ነው። የተቃዋሚው ሌበር ፓርቲ መሪ ጀረማይ ኮርቢን ዛሬ በትዊተር ባወጡት መግለጫ ኢራቅና አፍጋኒስታን ውስጥ የተፈጸሙ የጭካኔ አድራጎቶችን አጋልጧል ያሉት አሳንዥ ለአሜሪካ ተላልፎ ይሰጥ የሚለውን ሐሳብ ልንቃወም ይገባናል ብለዋል። የአሳንዥ ጠበቃ ጄኒፈር ሮቢንሰንም ጉዳዩ በዩናይትድ ስቴትስ ፍርድ ቤቶች እንዳይታይ ለማሳገድ ጥረታቸውን አጠናክረው እንደሚገፉ ተናግረዋል። በእንግሊዝ ሕግ መሠረት አሳንዥ ተላልፎ እንዲሰጣት ዩናይትድ ስቴትስ እስከ ፊታችን ሰኔ 5 ይፋ ጥያቄ ማስገባት ይኖርባታል። በሌላ በኩል ደግሞ አሳንዥን ሴቶችን በመድፈር ወንጀል የምትፈልገው ስዊድንም እንዲሁ ተላልፎ እንዲሰጣት ሳትጠይቅ አትቀርም እየተባለ ነው። የአሳንዥ እጅ ለንደን ላይ መያዝ በተሰማ በጥቂት ሰዓታት ውስጥ ዩናይትድ ስቴትስ በአሳንዥ ላይ የምትመሠርተውን በኮምፒውተሮች ሰርጎ የመግባትና በሺዎች የሚቆጠሩ የምስጢር ሰነዶቿን የማዝረክረክ ወንጀል ክሶች ይፋ አድርጋለች። የተቋረጠውን የዋሽንግተንና የፒዮንግያንግ የኒውክሌር ድርድር ለማስቀጠል የሚያስችል ደፋር እርምጃ እንድትወስድ እስከያዝ ነው የአውሮፓ ዓመት መጨረሻ ጊዜ እንደሚሰጧት የሰሜን ኮሪያ ፕሬዚደንት ኪም ጆንግ ኡን አስታውቀዋል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ቆንጅት ልመልሳችሁ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ሚያዝያ 5 2011 ዓ.ም ምሽት ፕሮግራማችን ነው። ከዚህም ከዚያም የኒፕሲ ሀስል ወይም የኤርሚያስ አስገዶም መታሰቢያ በአስመራ
እዚህ መደብዘ ክንገብር ዝወሰና መጀመርታ ኤርሚያስ
ይህን ዝግጅት ለማድረግ የወሰንበት ዋና ዓላማ በመጀመሪያ ኤርሚያስ ኤርትራዊ ወንድማችን ነው። በወጣቶች ላይ ያለው ተጽዕኖም ቀላል አይደለም።
ቀድ መላእክቲ አብዛ ዓለም ስነውሕ ክንነብር ኢና
የኤርሚያስ አስጎዶም ኒፕሲ ሀስል ሞት በዓለም ላይ አጭር ህይወት እንዳለን አውቀን በእድሜ ዘመናችን መልካም ስራ ሰርተን ማለፍ እንዳለብን መልእክት ያስተላልፋል።
ከሙዚቀኛ መጠን ፎልተ ብጣሚውን
እንደ ሙዚቀኛ አውቀዋለሁ። ትልቅ ራዕይና ህልም የነበረው ሰው ነው።
ተዋጊው ሀገር ደምፀ ወይ ካል ሰርሐ ደይኮነ ሓደ አትላቲክስ ኮይኑ ሀገር ተፍሊጡ
በጦርነት ሜዳ ጀብዱ የሰራ ብቻ አይደለም ጀግና የሚባለው።
ከትናንት በስቲያ የተከናወነው ስነ ስርዓት አዘጋጆች፣ ታዳሚዎችና ቤተሰቦች ለአሜሪካ ድምፅ ከሰጧቸው አስተያየቶች የተቀነጫጨበ ነበር የሰማችሁት። ዘገባ ይዘናል። አሁን ወደ መጀመሪያው ዝግጅት እናልፋለን። የጽዳት ዘመቻ ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ጥሪ ተከትሎ ነገ ጠዋት በመላ ኢትዮጵያ የጽዳት ዘመቻ እንደሚደረግ ጽህፈት ቤታቸው አስታውቋል። የዘመቻው ዓላማ ኢትዮጵያውያን ቆሻሻን ከየአካባቢያቸው እንዲያስወግዱ ብቻ ሳይሆን ከሀገሪቱ ወቅታዊ ሁኔታ ጋር ተያይዞም መጽዳት ያለባቸውን ነገሮች ሁሉ ለማሰብም ከራሳቸው ጋር እንዲነጋገሩ አጋጣሚ ለመፍጠርም መሆኑን የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩም ለአሜሪካ ድምፅ ገልጸዋል። ጠቅላይ ሚኒስትሩ ጥሪያቸውን ያቀረቡት ከሩዋንዳ ቆይታቸው እንደተመለሱ ነው። በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ክፍል የውጭ ሚዲያና የዲጂታል ዘርፍ ኃላፊ የሆኑትን ቢለኔ ስዩምን ትናንት በስልክ ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል።
የፊታችን እሁድ በኢትዮጵያ የጽዳት ቀን ነው። ሁሉም ዜጎች እሁድ ጠዋት ከአንድ ሰዓት ተኩል ጀምሮ እስከ 3 ሰዓት ድረስ አካባቢያቸውን እንዲያጸዱ በጠቅላይ ሚኒስትር አብይ አህመድ የቀረበው ጥሪም ነው የዚህ የጽዳት ቀን መነሻ። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ ቢለኔ ስዩም ማምሻውን በስልክ እንደገለጹልኝ ጥሪው የቀረበው ከ3 ቀናት በፊት ነው። ጠቅላይ ሚኒስትር አብይ አህመድ ይህንን ጥሪ ያቀረቡበትን መነሻ ማብራርተዋል ቃል አቀባይዋ።
የዚህ መነሻ ያው እንግዲህ ጽዳት ከዚህ ፊትም የምናደርገው ነው፣ ግን ከእሳቸው ጋር ደግሞ ተያይዞ ያመጡት
የአካባቢ ጽዳታችን ላይ ብቻ መወሰን ሳይሆን የራሳችን ያምሮና በውስጣችን በልቦናችን የምንይዛቸውንም ነገሮች አሁን ደግሞ ባለንበት ወቅታዊ ጉዳይ ጋር ተያይዞ የምናጸዳቸውን ነገሮች ችላ ሳንል ትንሽ ከራሳችን ጋር እየተነጋገርን የምናደርጋቸውን ጽዳቶች ካሳቢ እንድናደርግ ነው የሳቸውም ጥሪ።
ስለዚህ እንግዲህ ሁለት ነገር ነው የተጠቀሰው። በአንድ በኩል ቆሻሻን ማስወገድ፣ በሌላ በኩል መጥፎ ሐሳብን ከአምሮ ማስወገድ የሚል ነውና ስለዚህ ጠቅላይ ሚኒስትሩ በዋነኛነት ሊያስተላልፉት የፈለጉት መልእክት ሁለተኛው ነው ማለት ይቻላል፣ ክፉ ሐሳብን ከአምሮ ማስወገድ የሚለው።
ሁለቱም ተያያዦች ናቸው እስክንድር፣ በተናጠል እናያቸው አንችልም። እንዴት ብትለኝ የአካባቢ ጽዳታችን በጣም ብዙ ነገሮች ላይ አስተዋጽኦ ይኖረዋል። ከእይታችን ከአስተሳሰባችን ብቻ ሳይሆን የራሳችን ደግሞ ሙሉ ጤና እንዲኖረን በደህንነት እንድንኖር፣ በደህንነት ማለት የአካባቢ ጽዳታችን ምን ያህል የራሳችንን ደግሞ ደህንነትና የስነ ልቦናዊ በለው የአእምሮዊ በለው ደግሞ በቀጥተኛነት ደግሞ ከጤናችን ጋር የተያያዙ ነገሮች ስላሉ ይሄ ለራሳችን እንደ አንድ ሪስፖንሲቢሊቲ ወስደን የምናደርገው ነገር ነው። ከሱ ጋር ደግሞ ተዛምዶ ለብቻው ሳይሆን እንደዚህ አይነት ንጹህ አካባቢ ላይ የምናደርጋቸው ጥረቶች ጥሩ አካባቢን ለመፍጠር ጽዳቶች የምናደርጋቸው የምናስባቸው ነገሮች ላይ እና ማመንጨት የምንፈልጋቸውን ሀሳቦች ላይ ተጽዕኖ ይኖራቸዋል። ማንኛውም ቆሻሻ በጣም ቆሻሻ የሆነበት ቦታ ላይ ጥሩ ሀሳብ ይፈልቃል ብሎ ለመገመት በጣም ያቅታል። ወይ በሽታም ሊሆን ይችላል፣ ወይ በጣም በሚያስጠሉ ነገሮች አካባቢ ላይ በምትቆይበት ሰዓት፣ ቆሻሻዎች ባሉበት ሰዓት አይምሮህም ሀሳብህም ሁሉም ነገርህ ለው እዛ ላይ ነው። ዳይሬክሽንም ፎከስም የሚኖረው እዛ ላይ ነው። ስለዚህ እንደዚህ አይነት ጽዳቶች በምናደርግበት ሰዓት የራሳችንንም ጽዳት የራሳችን ውስጣዊ ጽዳትም የምንወስድበት እንደ ሲምቦሊክ የሆነ አክቲቪቲ ነው የሚሆነው። ስለዚህ ሁለት
ተምሳሌት ነው ማለት ነው።
አዎ እንደ ተምሳሌት ነው። ስለዚህ ሁለቱንም ነው የምናደርገው። አገሪቷን አንድ ላይ ሁላችንም ወተን እናጽዳ። መንግስት ባለስልጣንም ሆነ መንግስት መስሪያ ቤት የሚሰራ ተማሪም ሆነ ሃይስኩል ላይ ያለ ዩኒቨርሲቲ ላይ ያለ ገበሬም ሆነ በተለያዩ ስራዎች እና መስኮች ላይ የተሰማሩ ሰዎች ይሄ የአንድነታችን መገለጫ ነው። አገራችንን እንወዳለን የምንል ከሆነ አገራችንን ደግሞ የምንንከባከበው የሁላችንም የግል ኃላፊነታችን ነው። ስለዚህ ከዛ ከግል ኃላፊነታችንን የመወጣት አንደኛው ወይ ይሄኛው ነው። በሁለተኛ ደግሞ ራሳችንን ደግሞ ለራሳችን እንክብካቤ እንደምናደርገው በቤታችን እንግዲህ ቤታችንን በደንብ እናጸዳለን እንይዛለን። ከእኛ ከአጥርና ከግቢያችን ደግሞ ወጣ ስንል ጊዜ ያም የራሳችን ነው። እኛ በምንሰጠው መጠን ነው ተመልሶ እኛ ጋር የሚመጣው። ስለዚህ ወደ ቆሻሻ የሆኑ ነገሮች ሀሳቦችን የቆሻሻ የሆኑ ነገሮችን ከሆነ የምንጥለው ደግሞ ያ ነው ተመልሶ እኛ ጋር የሚመጣው። ስለዚህ በተምሳሌትነት ብቻ ሳይሆን በእውንም የምንጥላቸው ቆሻሻዎች የጤናችንን ጉዳይም እና የአስተሳሰባችንን ምትሎች ኢምፓክት ያደርገዋል፣ አስተዋጽኦ ይኖርበታል። በዛ ደግሞ ትንሽ አለፍ ደግሞ ብንል የምናስባቸው ወይም የምንሰነዝራቸው የጥላቻ ሀሳቦች የውሸት ወሬዎችም ሊሆኑ ይችላሉ፣ የጨለምተኛ ሀሳቢዎችም ሊሆኑ ይችላሉ። እነሱ ደግሞ ተመልሰው እንደገና ዞሮ ዞሮ የራሳችንን ጤና ነው ኢምፓክት የሚያደርጉት። ስለዚህ ሁሉ ነገር የተሳሰረ ነው እና ከዛ አኳያ ሁላችንም እንደ አንድ ሀገር እንደምንዋደድ ሰዎች ወጥተን ከነዚህ አይነት ሀሳቦች ራሳችንን አጽድተን ከጎረቤቶቻችን ጋር አንድ ላይ ሆነን ወጥተን አካባቢያችንን እናጸዳለን። እርስ በርስ ደግሞ ወጥተን አብረን በምናጸዳበት ሰዓትም እንተዋወቃለን። የበለጠ ያለንን ቂምና መጣቃርና ጥላቻም እሱንም አብረን እናስወግዳለን የሚል ነው። ስለዚህ የማስወገዱ ሲምቦሊክ የሚሆነው ቆሻሻውንም በእውን ታስወግዳለህ፣ ግን በመሀላችንም ደግሞ በጥርጣሬ ባለመተማመን እና በጥላቻ መሀላችን ያለውን ነገር እሱንም ለማስወገድ ነው።
የመጨረሻ ጥያቄ ላድርገው። ከጥቂት ቀናት በፊት ነው ጠቅላይ ሚኒስትሩ ይህንን ሀሳብ ያመጡት ጥሪ ያቀረቡት ብለውኛል እና ከሩዋንዳ ጉብኝት በኋላ ነው ይሄ የሆነው። ምናልባት ከዛ ጉብኝት ጋር የተገናኘ ነገር ይኖረው ይሆን? በዚያ አበቃለሁ።
ከዚህ በፊትም የእሳቸው እንግዲህ በጣም ብዙ መልእክቶቻችንን ለምንከታተል ሰዎች ሁሌ ይሄ ከራስ ጋር ያለውን ነገር ራሳችንን እናጽዳ፣ አስተሳሰባችንን እናጽዳ፣ ወደፊት ሀገራችን ወደፊት የሚወስዱ ሀሳቦችን እናዳብር የሚለው ነገር በፊትም የሚያደርጉት ነገር ነበረ ጠቅላይ ሚኒስትሩ። ስለዚህ ሩዋንዳ በምንሄድበት ሰዓት ደግሞ በጣም ብዙ ጥሩ ተሞክሮች ያየ ነው የነበረው። እኛም ጭፍጨፋ ሰለባ የሆኑ ሰዎች እነሱን የእነሱን ህይወት ለመዘከር ባደረግነው ወክ ያየነውም እዛው ከተማ ላይ በጣም ጽዱ ከተማ ናት እና ሩዋንዳኖች ራሳቸው ተሰብስበው ይቺ የእኛ ሀገር ናት፣ እኛ ካልተንከባከብናት፣ እኛ ካልጠበቅናት፣ ከመጥፎና ቆሻሻ ከሆኑ ነገሮች ካላስወገድ፣ አካባቢያችን ካላጸዳንና ካላስወገድን ሌላ ማንንም ሰው ሊያድርግልን አይችልም የሚለው ቁርጠኝነት አሳይተዋል። ነገራቸው በዛ መጠን ነው በጣም ያደገችው ከእንደዛ ከጨለማ ዘመን ወጣ ማለት ነው። ስለዚህ ከዛ ጋር ተያይዞ እኛም ራሳችን ይሄ አቅም አለን። በጣም ብዙ አመታት ታሪክ ያለን ሰዎች፣ ብዙ ነገር መፍጠር የቻልን ሰዎች በታሪካችን እንደዚህ አይነት ነገር ደግሞ ልክ ሌላ ሀገሮች ያለውን ተሞክሮ ማምጣት የማንችልበት ስለምንድን ነው የሚለው ምሳሌ ከሱ ጋር ሊያያዝ ይችላል።
የፊታችን እሁድ ጠዋት በሁሉም የኢትዮጵያ አካባቢዎች እንደሚካሄድ የሚጠበቀውን የጽዳት ፕሮግራም አስመልክቶ ማብራሪያውን የሰጡኝን በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ ቢለኔ ስዩምን በማመስገን ልሰናበት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የቅዳሜ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮች አብራችሁ እንድታመሹ በአክብሮት እንጋብዛለን። አሁን ለጥያቄው መልስ ዝግጅታችን የአማራ ክልል የጸጥታና አስተዳደር ምክትል ኃላፊ ኮሎኔል አለበል አማረንና የኦሮሚያ አቻቸውን ኮሎኔል አበበ ገረሱን ጋብዟል። በኢትዮጵያ ሰላምና ጸጥታ ጉዳዮች ላይ ከአድማጮች ለቀረቡ ጥያቄዎች መልስ ሰጥተዋል። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። የዝግጅቱ የመጀመሪያ ክፍል በትናንትናው ምሽት ስርጭታችን ቀርቧል። ሁለተኛው ክፍል ቀጥሎ ይቀርባል። ከአድማጭ ጥያቄ ይሆናል የሚነሳው።
መምህር ማስረሻ ገብርኤል ከደብረ ሲና የሚደውለው። ለኮሎኔል አለብን አንድ ጥያቄ አቅርባለሁ።
ያቅርቡ።
እሺ። በቅርቡ እንግዲህ በአማራ ክልል ሰሜን ሸዋ የተለያዩ አካባቢዎች ግጭት ተከስቷል። የሰው ህይወት እየተቀጠፈ ነው። ህጻናት፣ ሽማግሌ ሴቶች እየተሰቃዩ ነው እና ይሄ ለውጡን ከማስቀጠል አንጻር እንቅፋት ሊሆን አይችልም ወይ? አንድ ሁለተኛ ደግሞ ቀደም ተብሎት በደህንነት ኃይሎች ይህ ግጭት ከመፈጠሩ በፊት ህዝቡ ግጭት እንዳለ ይረዳል፣ ይወራል፣ የተለያዩ ኃይሎች ስልጠና ይሰጣቸዋል። ቀድሞ ደሶ ይሄን ነገር ማስቆም አይቻልም ነበር ወይ የሚል ጥያቄ ነው ያለኝ።
አቶ ማስረሻ አመሰግናለሁ ስለ ተሳትፎ። በርካታ ጥያቄዎቻችን ኮሎኔል አለበል በፌስቡክ ጥያቄዎቻቸውን ያደረሱን ወደ ኋላ ላይ ስማቸውን እዘረዝራለሁ። እንዴት ነው መንግስት ባለበት ሀገር ቀድሞ እንዴት ማወቅ አልተቻለም የሚል ጥያቄ አንስተዋል። ልክ እንደ አቶ ማስረሻ።
እሺ፣ እንግዲህ ያው እዚህ አካባቢ ያለው ችግር ትንሽ የቆየ ነው። ይህን የቆየ ችግር አሁን በተከሰተው መጠን እና ፍጥነት ይሆናል ብሎ የጠበቀ ብዙም ሰው የለም። አጠቃላይ ዞኑ ላይ ትንሽ የተወሰነ ከዚህ ከሃይማኖትም ጋር የተያያዘ ሁለተኛ ደግሞ ከፖለቲካ ኃይሎች ጋር በተያያዘ የተወሰነ የመወጣጠር ነገር የመሳሳብ ነገር እንዳሉ ሪፖርቶችና ፍንጮች አሉ። ያው አቅደን እሱን ለመስራትና ለማርገብ እየተንቀሳቀስን ባለንበት ሁኔታ ነው ቀድሞ አሁን የተከሰተው ችግር የመጣው። እንዲያውም እኔ በአጋጣሚ እንዲህ አይነቱን ነገር ለመፍታት ባለፈው ሳምንት አርብ ወደዚህ እየተንቀሳቀስኩ ባለሁበት ሁኔታ ነው ይሄ ችግር ቀድሞ የተከሰተው። ልክ እኔ ስገባ ነው ችግር የተከሰተው። አመጣጤ የተለያዩ አካባቢዎች ላይ ቅድም ያልኳቸው ነገሮች ይታዩ ስለነበረ እንደ ምልክት እነዚህን የበለጠ በማጥናት ውሳኔ ለሚሰጥ አካል ዝርዝር የመፍትሄ አቅጣጫ ለመስጠትና ወደ እርምጃ ለመግባት የነበረው እና ግን ቀድሞ ፈጥኖ ሁኔታዎች ተከስተዋል። ይህን ሁኔታ ደግሞ እኛ እንደ ክልል ብቻ ሳይሆን ዞኑም ወረዳውም ራሱ ችግር የተፈጠረበት አካባቢም ራሱ ማህበረሰብ አጠቃላይ ዝም ብሎ ግንዛቤ ቢኖረውም ግን በዚህ ጊዜ በዚህ ፍጥነት ይከሰታል የሚል እምነት አልነበረውም። ያው ዙረን አወያይተናል። ወደ ሰውም ስናወያይ አለመግባባት እንዳለ እናውቃለን፣ ግን በሽምግልናና በንግግር በስምምነት ይፈታል የሚል እምነት ነው እንጂ የነበረን እንደዚህ ሳናስበው ይሄ ችግር ይፈጠራል ብለን አናስብም ነበር በሚል ነው ህዝቡ ራሱ ሀሳቡን እየገለጸልን ያለ። ስለዚህ ያለመግባባት የተወሰኑ ነገሮች እንደ ችግር መኖራቸው ብናቅም ግን ከፍጥነቱና ከተከሰተው አንጻር በዚህ ሁኔታ አላየነውም ነበር። ዞሮ ዞሮ ይሄ ከታች እስከ ላይ ያለ አመራር የመዘገትም ችግር መኖሩን በዚህ መልኩ መቀበል እና ማሰብ የሚቻልበት እድል እንዳለ ይሰማኛል። ይህ አሁን የተፈጠረው ነገር ለአጠቃላይ ለውጡስ እንቅፋት አይሆንም ወይ የሚለው እንዲህ አይነት ግጭቶች ቅድም እንዳልኩት ከራሱ ከለውጥ ጋር ተያይዞ የመጡ ናቸው። ሁለተኛ ደግሞ ለውጡን የማይፈልጉና ለውጡ እንዲደናቀፍ የሚሰሩ ኃይሎች አሉ፣ የተደራጁ ኃይሎች የተበተኑ በነበረው ስርዓት ላይ ተጠቃሚ የነበሩ ሀገሪቱን በበላይነት ተቆጣጥረው ሀብቷንም ይዘርፉ የነበሩ አሁን ግን ከዛ አይነት አቅማቸው ገለል ስለተደረጉ መልሰው ወደ ነበሩበት ቦታ ለመቀመጥና ለመመለስ ሲሉ እንዲህ አይነት የህዝብ ለህዝብ ግጭትና ትርምስ በመፍጠር ንግዳቸውን ለማጧጧፍ የሚጥሩ ኃይሎች አሉና የነዚህ ኃይሎች የስራ ውጤት ነው። ዞሮ ዞሮ ግን አሁንም ቢሆን ህብረተሰቡንና ለውጥ ፈላጊውን ኃይል በማቀናጀትና በማጠናከር በማስተማራት እንዳያቱን ነገር በማክሸፍ ይበልጥ አስተማማኝ የሆነ ነገር መፍጠር እንችላለን ነው የምለውና ለውጡ በዚህ መልኩ ሊደናቀፍ ሊመለስ ወይም ደግሞ እንቅፋት ሊፈጥሩ አይችልም። ዛሬም ትላንትም ትላንት ወዲያም እየሰራናቸው የህዝብ ለህዝብ ስራዎች አሉ። እየዞር በተለያየ መንገድ የምናካሄደው እንቅስቃሴ አለ። ያ እያሳየን ያለ ነገር የበለጠ ለውጡ ወደፊት እንዲያውም ለመጠናከር የሚያስችል ሁኔታ ሊኖር እንደሚችል ነው የተገነዘብ ነው። ብዙ የኦሮሞ ወገኖቻችንም የአማራ ወገኖቻችንም አነጋግረናል። በነበረው ግጭትም የህዝቡ ሁኔታ ምን እንደነበረ ተረድተናል። ብዙ አካባቢ የሚገርማቸው የግጭቱ ያለበት አካባቢ የሚኖሩ ለምሳሌ የኦሮሞ ተወላጅ ቀበሌዎች ሌላ ከጀርባ ይመጡ የነበሩትን ተዋግተው መልሰዋቸዋል። የት ነው የምትሄዱት? እናንተ እነማን ናችሁ? እኛ እኮ ከአማራ ህዝብ ጋር ተደባልቀን የምንኖር የነውርንና ወደፊትም አብረን ያለንን እና እኛን ሳትጨርሱ ወደዛ መሻገር አትችሉም ብለው በውጊያ የመለሷቸው 3 እና 4 ቀበሌዎች አሉና እንዲህ አይነት ነገር ነው አሁን እየሰማን ያለ ነው። ስለዚህ የህዝብ ጉዳይ ስላልሆነ የቡድኖች ጉዳይ ስለሆነ ብዙ በለውጡ ላይ ችግር ያመጣል ብዬ አላስብም።
እሺ፣ አመሰግናለሁ። ቀጣይ ጥያቄ አስከትላለሁ። አድማጭ ደውለው በስልክ ካስቀመጡልን ጥያቄዎች አንዱን ላሰማሁት።
ሀሎ ቪዎች፣ እንደምናችሁ? ጤና ስትልኝ ደረጀ ይባላለሁ። የምደውለው ከካናዳ ካልጋሪ ከተማ ነው። ጥያቄን ማቅረብ የምፈልገው ለአቶ አበበ ገረሱ የኦሮሚያ ክልል የጸጥታ ጉዳዮች ኃላፊ ነው። አንደኛ ጥያቄ ምንድን ነው? ኦነግ ከአስመራ ወደ ኢትዮጵያ ከመመለሱ በፊት የኦሮሚያ ክልል ባለስልጣናቶች ናቸው በተደጋጋሚ ሄደው ሲያነጋግሩት የነበረው። በዚያም ምክንያት እነሱ እንደሚሉት ጦር መሳሪያቸውን ጥለው ነው የመጡት። ነገር ግን ብዙዎቹ የጦር መሳሪያ የታጠቁ ናቸው በአሁኑ ሰዓት እና መጀመሪያ ከአስመራ ከመምጣቱ በፊት ኦነግ መደራደር ያለበት ከማን ጋር ነው ይላሉ? ኦነግ በተለያዩ አካባቢዎች ችግር እየፈጠረ ነው። ስለዚህ መደራደር የነበረበት ከኢትዮጵያ መንግስት ጋር ነው እንጂ ከአንድ ክልል ጋር መሆን አልነበረበትም። በዚህ ጉዳይ እርስዎ ምን ይላሉ? አሁንስ እዚህም እዚያም ለተፈጠረው ችግር ሰበቡ ማን ነው ይላሉ? የጦር መሳሪያ በኢትዮጵያ የታጠቁ ኃይሎች እንዳሉ ቢታወቅም ኦነግ ግን በተደጋጋሚ ስሙ እየተነሳ የመንግስት ቸልተኝነት እንዳለ ሆኖ ክልሉም ቸልተኝነት ይታይበታልና እርስዎ በዚህ ዙሪያ ምን ይላሉ? አመሰግናለሁ። እግዚአብሔር ይስጥልኝ።
አቶ ደረጀን እናመሰግናለን ለጥያቄያቸው። ኮሎኔል አበበ፣ በዚህ በአቶ ደረጀ ጥያቄ ላይ ሌላ በብዛት የሚነሳው ነገር ምንድን ነው? የኦሮሞ ነጻነት ግንባር ሀገር ውስጥ ከገባ በኋላ ነው አቅሙን አካብቶ ተጨማሪ ታጣቂዎችን አደራጅቶ አገር ውስጥ እየተንሰራፋ ያለው፣ መንግስት ደግሞ በወገንተኝነት እርምጃ አልወሰደም የሚል ነው። በአማራ ክልልም የሚከሰሱ አሉ። ግን ይሄንን ተጨባጭ አድርገው ያስረዱን።
እኔ እንግዲህ የኦነግ ትግል የቆየ ትግል ነው። ያንን ታሪክ እንዳለ ትቼ አሁን የተደረገው ነገር የለውጡ አካል የነበሩት እነ ዶክተር አብይ፣ እነ ዶክተር ለማ፣ ሌሎችም ከአማራም ከተለያዩ ብሔሮች ለውጥ አካሎች ብዙ አመራሮች ነበሩ። ከአራቱም ድርጅቶችም ከአጋር ድርጅቶችም ለውጡን ደግፎ መስዋዕትነት የከፈሉ የታሰሩ ብዙዎች አሉ። በአመራር ደረጃም የምናውቀው ለውጡን እውን ለማድረግና ይቺን ሀገር ሰላማዊ የፖለቲካ ሽግግር እንዲኖር ማንም ሰው በሀሳቡ እንዳይታሰር እንዳይከለከል መጀመሪያ የጠፋውን የፖለቲካ ምህዳር ማስፋት የግድ ይላል የሚል እነዚህ የለውጥ ታጋዮች የወሰኑት ውሳኔ ነው። ወደ ሀገራቸው ገብቶ እንኳን መታገል የማይችሉ ኢቭን አንዳንዱ እንኳን ሀገር ውስጥ ለመግባት አፍሪካ ውስጥ እንኳን ለማለፍ ኢትዮጵያም የምትደግፋቸው ሀገር ውስጥ እንኳን ለመንቀሳቀስ የማይችሉ ኢትዮጵያን ወገኖቻችን ኦነግንም ጨምሮ ሌሎችም ታጣቂ ወይም ተቃዋሚ ኃይሎች ግንቦት ሰባት የተለያዩ አሸባሪ የተባሉት እነዚህ ድርጅቶች ይነሲም እዛም ታግለዋልና አሁን የሽብርተኝነት አዋጁ ተነስቶላቸው ወደ ሀገር ቤት ገብቶ በሰላማዊ መንገድ እንዲታገሉ ታጣቂዎች ወደ ሀገር ቤት ሲመለሱ የአማራ የነበሩት እዚያው በአማራ ክልል እንዲቻሉ፣ የትግራይ የነበሩት በሚት ብዙ ሰራዊት ነበረው ወደ አዲስ አበባ አልመጡም፣ እዚያው እንዲቻሉ እና አንዳንድ ሁኔታዎች እንዲመቻችላቸው፣ የኦሮሞም የነበሩት ወደ ኦሮሚያ መጥቶ ሁኔታዎች እንዲመቻችላቸው፣ ክልሎች እንዲችሏቸው፣ ማዕከላዊ መንግስት፣ የፌዴራል መንግስት በዚህ ላይ ጊዜውን እንዳያጠፋ የሚችሉትን ነገር ክልሎች እንዲያደርጉ ነው መንግስት አስቦ ያደረገው እንጂ ለኦነግ ተብሎ እነ ዶክተር አብይ ኦሮሞ ስለሆኑ ኦነግን ደግፎ ያደረጉት አንድም ነገር የለም። ከግንቦት ሰባት በላይ አላደረጉለትም፣ ከደሚት በላይ አላደረጉለትም፣ ከሌሎችም ድርጅቶች በላይ ከኦኤንኤልኤፍም በላይ አላደረጉለትም። ኦኤንኤልኤፍ ወይም ኦጋዴን ነጻ አውጪ ታጋዮችም ሲመለሱ ወደ ኦጋዴን እንጂ የተመለሱት ወደ አዲስ አበባ አይደለም። የግንቦት ሰባትም የተመለሱት ወደ አማራ እንጂ ወደ አዲስ አበባ አይደለም። ስለዚህ ይሄ በዚህ በቀናነት ታስቦ ኦነግም ቢሆን ለአምሳ አመት ታግለዋል። በሰላማዊ መንገድ እንዲታገል ታስቦ እንጂ ከምንም አይነት ወገንተኝነት አይደለም። ኦነግ እንደ መልካም አጋጣሚ ወስዶ ትጥቅ ፈተ በሰላማዊ መንገድ ታገል የተባለውን ወደ ጎን በመቶ ስርዓት ወጣቶችን በማደራጀት መሬት ታገኛላችሁ፣ ቤት ታገኛላችሁ ብሎ ወጣቶችን በማታለል ጫካ ውስጥ ማሰልጠን ጀመረ። ይሄን ተው ተብሎ እንግዲህ ትላንትና አስገብቶ ዛሬ ውጊያ ውስጥ መግባት ያው ከትላንትናው ስርዓት የተለየ ባለመሆኑ በትዕግስት እያየ ህዝቡንም እያወያየ የኦነግንም ድርጊት ለህዝብ እያጋለጠ መጨረሻ ላይ ኦነግ የማይቀበል መሆኑን ሳውቅ እርምጃ ወስዶበታል። ስለዚህ የኦነግ ሰራዊት ተመትተዋል፣ ተበታትነዋል። በሽምግልና የተመለሰው ተመለሰ፣ ያልተመለሰው ደግሞ በኦፕሬሽን እየተያዘ እየተመነጠረ ያለበት ሁኔታ እንጂ ምንም አይነት ለኦነግ ወገንተኝነት አንድም የመንግስት አካላት የፌዴራልም ይሁን የክልል እንደሌለ በጣም አሳምሬ መናገር እፈልጋለሁ።
እሺ፣ አመሰግናለሁ። መስመር ላይ አንድ አድማጭ አሉ። ያዳምጣሉ?
አዎ፣ እሰማለሁ።
አቶ ፈረደ ኖት ከአትላንታ? እሺ እሺ፣ አቶ ፈረደ፣
እኔ አሁን ከመለሱት መልስ ጋር ተንተርሼ ኦነግ እንደ ማንኛውም ድርጅት ምንም አይነት እገዛ አልተደረገለትም፣ እንደ ማንኞቹም ተቃዋሚ የፖለቲካ ድርጅቶች በሰላማዊ መንገድ ገብቶ ነው እንዲታገል የተደረገው፣ እገዛ አልተደረገለትም። እንደ እኔ ግን የተለየ ሀሳብ ነው ያለኝ። ለምንድን ነው የክልሉ መንግስት እሽሩሩ የሚለው? በተጨባጭ ባለፉት ሁለት ሶስት ሳምንታት ነጆ ላይ የተወሰደውን ተግባር ማወቅ እንችላለን። አምስት ሰው ገድለው ሬሳቸውን ያቃጠሉት ከአሁን በፊት 17-18 ባንክ ተዘርፎ ምንም ስለዛ የተሰጠ መግለጫ የለም። ሰዎቹም ለህግ አልቀረቡም። መንግስትም በዚህ ላይ የወሰደው አፋጣኝ እርምጃ የለም። አሁንም አጋጣሚ አካባቢውን እንደሚያውቅ ሰው ግንቢ፣ ነጆ፣ ደምቢደሎ፣ ግዳሜ፣ የአሶሳ አዋሳኝ አካባቢዎች አሁንም ችግር እንዳለ ነው የሚወራው እና የሚሰማው። አጋጣሚ ያን አካባቢ በደንብ አውቀዋለሁ፣ የተማርኩበት ያደግኩበት ነው። እኔ የአማራ ክልል ተወላጅ ብሆንም አሁንም እዛ አካባቢ ያለው የመስተዳደር አካላት ጭምር ሳይቀር ከኦነግ ታጣቂ ጋር ይገናኛል፣ ኢንፎርሜሽን ይለዋወጣሉ። እዛ አካባቢ 55 ሰፈራ ጣቢያ አለ። አፎስ አካባቢ እዛ አካባቢ ሰርገው እየገቡ አሁንም ቤንሻንጉል አካባቢ ችግር እየፈጠሩ ነው። መንግስት ሀይ እያላቸው አይደለም። አማራ ክልል ላይ የተደረገውን ነገር በኋላ ወደ አማራ ክልል የሚመጣ ሆኖ መንግስት ኢንፎርሜሽን እየተሰጠው ታጣቂ እንደገባ እየታወቀ አሁን መከላከያም ሌላ አቋም፣ የሰሜን ሸዋ አስተዳዳሪ ሌላ አቋም፣ የከሚሴ አስተዳደር ሌላ አቋም፣ የክልሉ መንግስት ሌላ አቋም፣ አራት አይነት አቋም ለመገናኛ ብዙሃን መግለጫ የሚሰጥበት ደረጃ ነው እየተሰጠ ነው። የኦነግ ኃላፊዎች አዲስ አበባ ቁጭ ብለው በምንም ተአምር በመንግስት በኩል የተሰጣቸው ማስጠንቀቂያም እርምጃም የለም። ኦነግን የሚደግፉ አክቲቪስቶች አዲስ አበባ ላይ ታጅበው ይሄዳሉ፣ በመሳሪያ፣ በፖሊስ፣ በመከላከያ። ሌላው አርሶ አደር ግን እየሞተ ነው ያለውና እኔ አሁንም የክልሉ መንግስት የኦሮሞን ህዝብ ፈርቶ ይሁን ወይም ደግሞ የኦነግን አላማ አስፈጻሚ ይሁን አንዳንዱ አካባቢ እንደውም ስጋት አለኝ እንደዛ ያደርጋሉ የሚል
አቶ ፈረደ፣
በዚህ መንገድ ክልሉ በደንብ ምላሽ መስጠት አለበት የሚል ነገር አለኝ። ከታች ጀምሮ እስከ ላይ ድረስ እኔ ኦፒዲዮ ውስጥ ራሳቸውን ማጥራት አለባቸው። ኤዲ አሁን የተቋቋመው የኦሮሞ ድርጅት ራሱን ማጥራት አለበት። እዛ ላይ ችግር አለ የሚል ነገር አለኝ። ይሄን ቢመልሱልኝ
አመሰግናለሁ። ኮሎኔል አለበል አማረ፣ እስቲ እዚህ ላይ እርሶም ያው አብሮ እንደሚሰራ አንድ ኃይል መልስ ሊሰጡበት ይችላሉ። ከዛ በኋላ የሚጨምሩት ካለ ደግሞ ለኮሎኔል አበበ ገረሱ መስመርን እንለቃለን።
ኦሮሞ ነጻነት ግንባር ኦነግ ያው እንደ ማንኛውም ተቃዋሚ ድርጅት በሰላም መንገድ ለመታገል ወደ ሀገር ውስጥ መግባቱን ሁላችንም እናውቃለን። ከገባ በኋላ የተለያዩ ችግሮችንም በመፍጠር ላይ እንደነበረ እና በዛም በተፈጠረባቸው አካባቢዎች ሁሉ ያው መንግስት አስፈላጊውን እርምጃ በመውሰድ እና በመግለጫም ጭምር መልክ እንዲይዝ ለማድረግ ጥረት እንዳደረገ አውቃለሁ። ዴፓም የኦሮሞ ዲሞክራቲክ ፓርቲም ገዢ ፓርቲ ነው። ካሉት የኢህአዴግ አራት ብሔራዊ ድርጅቶች አንዱ ነው። በአጠቃላይ በአገር ደረጃ ሰላምና መረጋጋት ለመስፈን በሚደረጉት ጥረቶች እና እንቅስቃሴዎች ያው የበኩሉን ድርሻ የሚወጣ ድርጅት ነው። እኛም እዚህ ኬሚሴ ውስጥ ለምናደርገው ነገር ሁሉ የኦሮሞ ዲሞክራቲክ ፓርቲ አስፈላጊውን እገዛና ትብብር በማድረግ ላይ የሚገኝ ድርጅት ነው። ስለዚህ በኦዴፓ በኩል ምንም አይነት ችግር እንደሌለና በተለይ ደግሞ ከድርጅቱ አዴፓ ጋርም በቅርበት ነገሮችን እየተመካከሩ እንደሚሰሩ እናውቃለን። ስለዚህ በዚህ መልኩ ለመመለስ ይቻላል። ኦሮሞ ውስጥ በልዩ ልዩ አካባቢዎች በባንክም በምንም ለሚያደርገው እንቅስቃሴ ከኔ ክልል ውጭ ስለሆነ በዚህ በኩል ኮሎኔል አበበ ሊሄድበት ይችላል።
እሺ፣
እዚህ ባለው ሁኔታ መግለጫዎች ተቀያየሩ የሚለው ነገር ሊቀያየሩ ይችላሉ። ምክንያቱም ሁላችንም በአንድ ደረጃ ላይ ስላልሆን እና ነገሮችን በተለያየም መልኩ የመመልከትን ሁኔታ ሊኖር ስለሚችል እንደዚህ አይነት ነገሮች ቢኖሩ፣ እኔ ግን እንደ ክልል ሁኔታዎችን በቅርብ ከተከታተልኩት ድረስ አንድ ኃይል ይህን እንቅስቃሴ ውስጥ የሚሳተፍ እንቅስቃሴውን የሚያስተባብር እንዳለ ግልጽ የሆነ እምነት አለኝ። የኃይል ማን ነው የሚለው እንዳልኩት አሁን እከሌ ነው ከማለት ይልቅ በደንብ አረጋግጦ፣ ምክንያቱም ይሄ የሕግም ጉዳይ ስለሚያስከትል በሕግም ተጠያቂነትን ስለሚያመጣ ለእኔ ሳይሆን ለዛ አካል ማለት ነው፣ ወንጀሉን ለፈጸመውና ላልፈጸመው አካል በሚገባ በማስረጃ ተረጋግጦ ቢገለጽ የበለጠ ማን መሆኑ የተሻለ ይሆናል በሚል እምነትና እሳቤ ነው። ስለዚህ አንድ ኃይል አለ። ምክንያቱም ከነበረው የተኩስም የግጭትም የጠቅላላ ባህሪ እና ቀደም ብሎም ብዙ ማስረጃዎችም ለመሰብሰብ ስለተሞከረ እነዚህን ሁሉ በማጠናከር መጨረሻ አካሌ ነው ብለን ያን አካል ደግሞ ጥያቄ ማለት ስላለብን ማለት ነው። እና በዚህ መልኩ ለመስራት በማሰብ ነው እንጂ ኦነግን በመፍራት ወይም ደግሞ ህዝቡን በመፍራት አይደለም። እናውቀዋለን ምን እንደነበረ። ህዝቡም ደግሞ በትክክለኛ መስመር የሚጓዝ ህዝብ እንጂ በማንም እንትን የሚዋልል ወይም ደግሞ የሚሳብና የሚሳሳብ ህዝብ አይደለም፣ የአማራም የኦሮሞም ህዝብ። ስለዚህ ከእንደዚህ አይነት ነገሮች በመነጨ የምናደርገው ነገር መሆኑን መታሰብ አለብን። በአጠቃላይ ቆይታችን ባለፉት 3-4 እና 5 ቀናት ውስጥ ከነበሩት ሁኔታዎች አንጻር ሁላችንም የየራሳችን ስሜቶች በጣም የከረሩበት ሁኔታ ነበሩ። ከዚያ አኳያ በመነሳት አንድ የማይመስሉ መግለጫዎች ተሰጥተው ሊሆኑ ይችላሉ። የሚለያዩ መስሎ አይሰማኝም እኔ በይዘት። የበለጠ ደግሞ በሚቀጥሉት ጥቂት ቀናት ውስጥ ነገሩን ሁሉ ይፋ እናደርጋለን።
እሺ፣ አመሰግናለሁ።
አመሰግናለሁ።
ኮሎኔል አበበ፣ ባንክ 18 ባንክ ተዘርፎ ገንዘቡ ይመለስ አይመለስ የሚታወቅ ነገር የለም። በወለጋ አካባቢ ህዝቡ በኮማንድ ፖስት ነው የሚኖረው። ምንድን ነው እዛ ጋ ያለው? አጠር አድርገው ቢመልሱልን፣ ጠያቂውም እንዳቀረቡት ማለት ነው።
እንግዲህ ኦነግ መልካም አጋጣሚዎችን እዛን ጊዜ ነጻ እንቅስቃሴን ተጠቅሞ መጀመሪያ ራሱን ለማደራጀት የሞከረው በምዕራብ ወለጋ ቀለም ወለጋ አካባቢ ነው። እዛ ተንቀሳቅሰዋል። ሰላም እንደሌለ ነገር አስመስሎ መንገድ መዝጋት ምናምኖች ነገር ተፈጥሯል። ያ እንግዲህ መንግስት በትዕግስት አስተውሎ ይሄ ኃይል ይሄ ነገር ስለማያዋጣ ለህዝባችንም ለሀገራችንም ለኦሮሞም ህዝብ ጭምር ይሄ ሁከትና መንገድ በመዝጋት ሰውን በመግደል የሚመጣ ለውጥ የለምና ማሸነፍም ስለማይቻል ዶክተር አብይ ደጋግሞ የምናገሩት በሀሳብ ነው ማሸነፍ የምንችለው እንጂ በመሳሪያ አፈሙዝ ወንድም ወንድሙን ገለው አይደለም ብሎ ሲናገሩ እንደቆዩ ገዛ ሆነ ይህንን ጆሮ ዳባ ልበስ ብሎ በዚህ በወለጋ በኩል ብዙ እንቅስቃሴዎችን አድርገዋል። ወንድሜ እንደጠየቁት አይደለም። ኦነግ የገደለው ያፈናቀለው ብዙም የኦሮሞ ወገኖቹን ነው። በምዕራብ ወለጋም በምስራቅ ወለጋም የኦዲፒ ታጋዮች፣ የኦሮሚያ ክልል ፖሊስ መስዋዕትነት ከፍሏል። ከማንም በላይ የኦዲፒ ታጋዮች፣ ካድሬዎች፣ አስተዳደሮች ብዙ መስዋዕትነት ከፍሏል። መስዋዕትነቱን የከፈሉት ደግሞ ለሰላም ሲባል እቺ ሀገር በሰላም
በሰላማዊ ሽግግር መንግስት እንዲመጣ እንጂ በአፈሙዝ ብቻ ሰዎች ወደ ስልጣን እንዳይመጡ ለሰላም ሲባል ብዙ መስዋዕትነት ተከፍለዋል። በአሶሳና በቤኒሻንጉልና በኦሮሞ መካከል ሲደረግ የነበረው ግጭት ኦነግም አለበት፣ ሌላም ኃይል አለበት፣ እጅ አለባቸው። ቅድም እንደተናገርኩት ኢትዮጵያ ለእኛ ካልሆነች ትጥፋ የሚሉ ኃይሎች በሙሉ ተሳትፎበታል። አሁን እሱ ወደ ቦታ ተመልሶ ከትላንትና በስቲያ በተከበሩ ለማ መገርሳ የሚመራ የኦሮሚያ ክልላዊ መንግስት ካቢኔ አሶሳ ሄዶ ቤኒሻንጉል ጉሙዝ ጋር ወንድማዊ ውይይት አድርጎ ወደፊት ይሄ ህዝብ አብሮ መቀጠል እንዳለበት፣ እንዴት ደግሞ በጋራ ልማት በጋራ ሰላም መሳተፍ እንዳለባቸው ተወያይቶ በሰላም ነው የተለያዩት። አሁን ወደ ሰላማዊ ሁኔታ የተመለሰበት ቀጠና ስለሆነ የወንድሜ ኢንፎርሜሽን በአሶሳ በኩል ስጋት አለ ያለው ስህተት ይመስለኛል።
አንድ በኢሜይል የመጣልኝን ጥያቄ ላቅርብና ለኮሎኔል አለበል አማረ ነው የላከው። ከአማራ ክልል ኦሮሚያ ዞን ከሚሴ አቶ ሙሳ ሀባ፣ መንግስት ዲሞክራሲያዊ ምህዳሩን ለማስፋት እየሰራው ነው ይላል። በአማራ ክልል ግን የመደራጀትና የመሰብሰብ መብት እሳቸው መንጋ ነው የሚሉት በመንጋ ፖለቲካ እየታፈነ ነው። ማሳያ ብለው ባለፈው ወር በአርበኞች ግንቦት ሰባት በባህር ዳር ከተማ በተጠራ ስብሰባ የታደሙ ሰዎች ላይ የተደረገው አደናቃፊ ድርጊት፣ እንዲሁም በደሴ ከተማ በወሎ ማህበረሰብ ምስረታ ላይ የተደረገ ኢሰብአዊ ድርጊት እንደ ምሳሌ ይጠቀሳል ይሉና፣ አንደኛ በኦሮሞ ዞን ደዌ ሀረዋ ግጭቱ በተፈጠረ ቦታ ምንም የሰላም ችግር ሳይኖር የልዩ ኃይልን ካምፕ መክፈት ለምንድን ነው ያስፈለገው? ሁለተኛ በህጋዊ መንገድ የታጠቀ ህዝብ ላይ ልዩ ኃይል መሳሪያ መክፈት የሞከረው ለምንድን ነው ይሉና፣ አብን የተባለ ድርጅትን ባይታጠቅም ቀስቃሽ ኃይል ነው፣ ጥላቻን የሚዘራ ኃይል ነው፣ የአማራ ክልል ባለስልጣናት ይፈሩታል የሚል አስቀምጠዋል። አቶ ሙሳ ሀባ
ሶስት አራት ጥያቄዎች ናቸው። ጠቅላላ አድርጌ ለመልስ ከጊዜ አንጻር
እሺ፣
አብንን በሚመለከት ቀስቃሽ ነው፣ የአማራ ክልል መንግስት ይፈራዋል የሚለው የመጨረሻው ጥያቄ በዛ መልኩ አላቅም። አብን ያው እንደ ማንኛውም የፖለቲካ ድርጅት በኢትዮጵያ ህገ መንግስት መርህ መሰረት ተመዝግቦ በሰላማዊ መንገድ ለመታገል የወሰነ ድርጅት ነው። ስለዚህ እስካሁን ባለው ሁኔታም በመንግስትም በኩል በምርጫ ቦርድም በኩል ያለው እውቅና ይሄ ነው። ማንኛውም የፖለቲካ ድርጅት የራሱን ደጋፊ ለማሰባሰብ እና የራሱን መርህ ለማስረጽ እንደሚደረገው ሁሉ እንግዲህ አብንም በደጋፊዎቹ እና በመሳሰሉት ነገሮች የራሱ ጠንከር ያለ እንቅስቃሴ ሊያደርግ ይችላል። ያን የማድረግ ደግሞ ያው ህገ መንግስታዊ መብት ስላለው ከዚህ በዘለለ በቀስቃሽነት ወይም በሌላ መንገድ የምናውቀው ድርጅት አይደለም። ሁለተኛ አማራ መንግስት ይፈራዋል የሚለው ነገርም ይሄ በጣም ስህተት ነው። የአማራ ብሔራዊ ክልላዊ መንግስት ያው የራሱ የታጠቀም የፖለቲካ ስልጣንም ያለው ኃይል ነው። በክልሉም ይሁን ከክልሉ ውጭ የሚንቀሳቀሱ የፖለቲካ ድርጅቶችን በፍራቻ ሳይሆን በአጋርነትና በተባባሪነት የሚያይ መንግስት ነው። በተለይ አሁን ያለው መንግስት ማለት ነው እና አሁን ያለው ገዢ ፓርቲ በተለይ የአማራ ድርጅቶችን ለአማራ ብሔርተኝነት እና ለአማራ መብትና ጥቅም እና ለኢትዮጵያ አንድነት ከታገሉና እስከቆሙ ድረስ በመልካም መልኩ የሚያይ ድርጅት መሆኑን ነው የማውቀው። እንደ መንግስትም እንደ ድርጅትም ከዚህ የተለየ የሚታወቅ ነገር የለውም።
እሺ፣
ሁለተኛ ደው የአረዋ ላይ ካምፕ ለምን ተመሰረተ የሚለው ያ የክልሉ መንግስት መብት ይመስለኛል ወይም ደግሞ ሀሳብ ይመስለኛል። የክልሉ መንግስት በክልሉ ውስጥ ባሉ በየትኛውም አካባቢ የጸጥታ ስጋት ይኖራል ብሎ በሚያስባቸው ወይም ደግሞ ሰራዊቱም ቢሆን ለረፍት መስፈር አለበት ብሎ በሚያስባቸው ቦታዎች ሁሉ የጸጥታ ኃይሉን የማስቀመጥና የማስፈር መብት አለው። ይህንኑ መሰረት በማድረግ የተቀመጠ ሰራዊት አስተፋፈር ነው። ከዚህ ሌላ የተለየ ምንም አይነት ተልእኮ ምንም አይነት ፍላጎትም የለውም። ሁለተኛ እነዚህ የዲሞክራሲ መብቶች ታፍነዋል በአማራ ክልል የሚለው ነገር ወይም ደግሞ ምቹ ሁኔታ አልተፈጠረም የሚለው ነገር እሱም ቢሆን ትክክል አይደለም። ነጻነት አለ። ነጻነት እስካለ ድረስ ደግሞ እያንዳንዱ የፖለቲካ ፓርቲ ወይም ድርጅት የየራሱን ዓላማ ለማስረጽ እና ደጋፊዎቹን ለማብዛት ሲል የሚያደርገው እንቅስቃሴ ይኖራል። ያ እንቅስቃሴ መረን ለቆ ህገወጥ እስካልሆነ ድረስ ችግር አለው ብዬ አላምንም። መረን በለቀቀ ጊዜ ደግሞ ያው ህግ አለ፣ በህግ አግባብ ሊጠየቅ ይችላል። በህግ ደግሞ ማንም አካል ሊጠይቅ ይችላል፣ መንግስት ብቻ አይደለም። አንድ ፓርቲ ሌላ ፓርቲ ለወይም ደግሞ አንድ አካባቢ ሌላ ላይ ተጽዕኖ አረፈብኝ የሚል አካል መክሰስ ይችላል፣ በማንኛውም የፍትህ አካል ማለት ነው። ስለዚህ ያም እድልና መብት ስላለ ይሄንን ማድረግ የሚቻል አይመስለኝም። የደሴም ሆነ የባህር ዳር ላይ የተደረገው ነገር እንግዲህ አንድ የፖለቲካ እንቅስቃሴ ህዝብ በብዛት ካልፈለገው ይሄንኑ መብቱን ማሳየት የተጠቀመበት ነገር ነው እንጂ ያን ያክል ሁለቱም አካባቢ በህገወጥነት ወይም ደግሞ በአፋኝነት የሚታዩና የሚገለጹ ክስተቶች አይደሉም ብዬ ነው የማስበው። አመሰግናለሁ።
እሺ፣ አመሰግናለሁ። አሁን እስቲ በድምጽ ደውለው ስልካችን ላይ ያስቀመጡትን አንዱን ላሰማሁት። ስለ መሳሪያ ነው። አገር ውስጥ የመሳሪያ ብዛት እንዳለ እና እንደ ክልል ጸጥታ አስጠባቂዎች እናንተ ይመለከታችኋል ይላሉ።
ሰላም ቪኦኤዎች፣ እንደምን አላችሁ? ስዩም አጽባህ ነኝ ከቨርጂኒያ። ጥያቄ ለመጠየቅ ነው የመንግስት ባለስልጣናትን። ብዙ ጊዜ ኢትዮጵያ ውስጥ ወንጀል ማለትም መሳሪያ ማዘዋወር፣ ገንዘብ ማሸሽ፣ ከሀገር ማውጣት ማስገባት፣ ደኖችን ማቃጠል፣ ሰዎችን ማፈናቀል፣ ይህ ሁሉ ይደርሳል እና ይህንን አንድ መንግስት በሁለት እግሩ የቆመ መንግስት ለምንድን ነው በየአካባቢያችሁ ስር መሰረቱን አውጥታችሁ ለህዝብ ይፋ አድርጋችሁ እርምጃ መውሰድ ያቃታችሁ ወይም ደግሞ የሚያደርሰውን አካል ስሙን መጥራት የተሳቀቃችሁት? ለውጡን የማይደግፉ አንድ ኮርነር ላይ ቁጭ ብለው ይህንን ጉዳይ ሲያገላብጡ የከረማሉ እና ለምንድን ነው ይህን ማውጣት የሰራችሁት? ጥያቄ ይሄ ነው። አመሰግናለሁ።
አድማጮች፣ ሰዓታችን በመጠናቀቁ እዚህ ላይ ለማቆም እንገደዳለን። ለዛሬ ኮሎኔል አለበልና ኮሎኔል አበበን እናመሰግናለን። ሳምንት ለአቶ ስዩም አጽባህና ለሌሎችም አድማጮቻችን ጥያቄዎች የሚሰጡትን መልስ ይዘን እንመለሳለን። ስላዳመጣችሁን እናመሰግናለን። ትዝታ በላቸው ነኝ። ትዝታንና እንግዶቿን እናመሰግናለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁ።
ተከታዩ ውይይት በሁለት ምሁራን መካከል የሚካሄድ በአሁኑ የኢትዮጵያ ፖለቲካ አካሄድ ላይ ያተኮረ ይሆናል። የቀድሞው የኢትዮጵያ የውጭ ጉዳይ ምክትል ሚኒስትርና ዛሬ በአፍሪካና በመካከለኛው ምስራቅ የጸጥታና ስትራቴጂ ጉዳዮች ላይ ምርምር የሚያካሂድ አፍሪካዊ ተቋም መሪ ሻለቃ ዳዊት ወልደ ጊዮርጊስ እና በዓለም ባንክ የሥራ ኃላፊ ሆነው ያገለገሉት ዶክተር ዮናስ ብሩ ናቸው ተወያዮቹ። ዶክተር ዮናስ ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ በሚል ርዕስ ሰሞኑን አንድ ጽሑፍ አውጥተዋል። ሻለቃ ዳዊት ደግሞ ኢትዮጵያ ጠርዝ ላይ ያለች ሀገር የሚል ጽሑፍ አውጥተዋል። የውይይቱ መነሻም እነዚህ ጽሑፎች ናቸው። አሉላ ከበደ ነው ያወያያቸው። ወደ ውይይቱ እንዝለቅ።
ሻለቃ ዳዊት፣ ከእርሶ ነው የምጀምረው። አሳሳቢ የሆነ ሲሉ ይጀምራሉ። በግርድፉ ነው ወደ አማርኛ ሀሳቡን የምመልሰው። ወደ ለየለት የእርስ በርስ ጦርነት እንዳንገባ ሲሉ የሚንደረደሩበት ጽሑፎ እንደ አውሮፓውያን የዘመን አቆጣጠር በ1928 ወደ ስልጣን የመጡትን 31ኛውን የዩናይትድ ስቴትስ ፕሬዚዳንት በጊዜው እጅግ ገናናና ተሰሚነት የነበራቸው ናቸው። ፕሬዚዳንት ሀርበርት ሁቨር በዩናይት ስቴትስ ታሪክ እጅግ በበረታው የምጣኔ ሀብት ድቀት ዘመን የነበራቸውን የአመራር ጊዜ በማውሳት በስልጣን ዘመናቸው መገባደጃ የወሰዱት የተለመደውን አባባልም ይጠቀማሉ። በጣም ከረፈደ ይሉታል። በቀጥታ ከእንግሊዝኛው ቃል መልሼ ነው። ለዚያ ግዙፍ ችግር በቂ ያልሆነ ምላሽ በመስጠታቸው በዚያም እንደሚታወሱ ዛሬም ድረስ ያነሳሉ። በቀጥታ ወደ ኢትዮጵያ ጉዳይ ይሄዱናም ኢትዮጵያ የከሸፈች ሀገር እየሆነች ነው ይላሉ ሻለቃ ዳዊት። እስኪ ለአድማጮች በሚገባ እርሶ በራሱ አንደበት ያስረዱን፣ ምንድን ነው ሊያሳዩን የፈለጉት?
እሺ፣ አመሰግናለሁኝ። በመጀመሪያ ዶክተር ዮናስ የጻፈውን አንብቤያለሁኝ እና ኮምፕሊመንት የሚያደርግ የሚደጋገፍ ነው እንጂ የሚጋጭ ነገር አይመስለኝም። እኔ ያተኮርኩበት ትንሽ ለየት ያለ ነው፣ እሱ ያተኮረበት ለየት ያለ ነው። የሚደጋገፍ ነገር ነው፣ ግን አንዱ አንዱ እንዴት ይደግፋል የሚለውን መወያየት እንችላለን። ይህንን ጽሁፍ ስጀምር ስራዬ ጽሁፍ ነው። እኔ ሌላ ስራ የለኝም። እኔ ብዙ አመቴ 24/7 ኮምፒውተር ፊትና መጽሐፍ አካባቢ ላይብረሪ እንትን የምለው ስለዚህ ሄርበርት ሁቨርን ታሪክ ሳነብ ይሄንን ያየሁት አብሶሉትሊ ሶልድ ከተተመነው በላይ ተሽጫለሁ ይላሉ እሳቸው። የዛ ጊዜ ግሬት ዲፕሬሽን እንዳልከው በኢኮኖሚ ቀውስ በነበረበት ጊዜ ህዝቡ የሚጠብቀው መሪ ያንን በጊዜው የነበረውን ታላቅ የኢኮኖሚ ቀውስ የሚፈታላቸው ሰው ነበረ። እሳቸው ግን ለዛ ብቁ ባለመሆናቸው፣ ሰው ግን እንደ ሱፐርማን ከሰው በላይ የሆኑ ያንን ችግር ሊፈቱ ይችላሉ ብሎ ተማምኖባቸው ነበር። እሳቸው ራሳቸው የተናገሩት ነው። ሰው የሚጠብቀው እኔ ልሰጥ ከምችለው በላይ ነው ብለው ያንን የጻፉትን ነው ከጠቅላይ ሚኒስትር አብይ ጋር ለማወዳደር የሞከርኩት። ጠቅላይ ሚኒስትር አብይም ልክ እንደዚሁ ነው። ነገር ግን ሁቨር አልችልም ያሉት እና ከምጠብቀው በላይ ነው የተሰጠኝ አደራ ነው የሚሉት። ጠቅላይ ሚኒስትር አብይ ስልዚህ ስልጣን ላይ ሲገቡ በደስታ ነው የተቀበሉት። ችለዋለሁ ነው የገቡት። ለህዝብ ተስፋ ሰጥተው ነው የገቡት። ስለዚህ ነው ሰው ጠቅላላ እምነት የነበረው እና አሁን ከአንድ አመት በኋላ ሁለቱን ሳነጻጽር ምናልባት ጠቅላይ ሚኒስትር የገቡበትን ችግር በደንብ አላጠኑት ይሆናል። ምን ያህል ከባድና ምስቅልቅል እንደሆነና በደንብ አልተረዱት ይሆናል። ምክንያቱም በጸጋ ነው የተቀበሉት። ትልቅ ተስፋ ነው የሰጡት። እፈታዋለሁ ብለው ነው የገቡት። ነገር ግን በዚህ በአንድ አመት ውስጥ ያየ ነው ይህንን በከፊልም ሆነ በሙሉ አለመቻላቸው ስላሳየ ይህንን ታሪክ ጠቀስኩ ስጀምር ጽሁፌን።
ዶክተር ዮናስ ወደ እርሶ ልምጣ። እርሶም ቀደም ብዬ በመግቢያው እንደጠቆምኩት በቀጥታ ለጠቅላይ ሚኒስትር አብይ አህመድ በሚል በጻፉት ደብዳቤ፣ ኋላ ላይ ግልጽ ደብዳቤ በሚል ለህዝብም እንዲደርስ አድርገዋል። በቀጥታ የጻፉትን በሰኔ ወር የጻፉትን ሌላ ጽሁፍ ዋቢ በማድረግ ነው ጽሁፎን የሚጀምሩት። ከእውታ ወደ እልልታ በሚል ርዕስ የጻፉትን በማስታወስ የሚንደረደሩት ግልጽ ደብዳቤውን ከድረሱልኝ እውታና ስቃይ የወለደችው ኢትዮጵያ ይላሉ። ጠቅላይ ሚኒስትር አብይን የእልልታ መዝሙር ትጠብቃለች ያሉበትን ያስታውሳሉ። አሁንም ግን በሚያመጡት ለውጥ ተስፋ አልቆረጥኩም ነው የሚሉት። ችግሮች ያሏቸውን እንዲሁም በአማራጭነት የሚያቀርቧቸውን ሀሳቦች ይዘረዝራሉ። እስኪ እርሶም የእርሶን ጽሁፍ መሰረቶች ያስይዙንና ግራና ቀኝ ችግሮቹንም መፍትሄዎቹንም እንድታመላክቱን እናድርግ።
እሺ፣ በጣም አመሰግናለሁ። አሁን አንተ እንዳልከው በጁን 2018 በፈረንጆቹ አቆጣጠር አንድ የጻፍኩት ጽሁፍ ነበረ። ያን ግልጽ ደብዳቤ ለፕራይም ሚኒስተር አብይ ፍሮም ኡኡታ ቱ እልልታ የሚል ነበረ ታይትሉ። ያንን መነሻ ያደረግኩበት በዛን ጊዜ እርሶን የወለደችው ኢትዮጵያ በኡኡታ መሀል ነው፣ በጭንቅ ነው የተወለዱት። ከኢትዮጵያ የወለደችዎት በዛ ሁኔታ ላይ ነው። ከእርሶ ግን የምትጠብቀው አዲስ ኢትዮጵያ እንድትወለድ ነው። ያቺ የምትወለድ አዲስ ኢትዮጵያ ደግሞ በእልልታ እንድትወለድ ነው የምትጠብቀው የሚል ነበረ የዛን ጊዜ የጻፍኩት ማለት ነው። አሁን በምንመለከትበት ጊዜ ሁለት አይነት አመለካከት አለው። አንደኛው ከሰኔ ነው ጀምሮ እስከ አሁን ድረስ ባለው ከ150 በላይ ብሎግ ጽፌያለሁ። በስሜ ያልነበረ የምጽፈው ኮኪ አቤሰሎም ኬኦኬአይ አቤሰሎም በሚል ፌስቡክ ላይ ነበር በብዛት የምጽፈው። ወደ 300-250 ምናምን ጽፌያለሁ። ግን 150 የሚሆነው ፕራይም ሚኒስተሩን የሚደግፍና የእሳቸውን ተቀናቃኞች በከፊል ወይንም በብዛት የሚያወግዝ ነው። አሁንም ለፕራይም ሚኒስተሩ ወይንም ኢትዮጵያ ውስጥ ለሚካሄደው ለውጥ ሙሉ ድጋፍ ብቻ ሳይሆን ሙሉ እምነት አለኝ። ያንን በማስመርኮዝ የተነሳሁበት መነሻ ምንድን ነው? በመጀመሪያ ደረጃ የጠቅላይ ሚኒስተሩን ብቃት ወይንም ደግሞ አደረጉ ወይንም አላደረጉ የሚልበት ቦታ ላይ ከመድረሳችን በፊት መነሻችን የአገሪቷ አጠቃላይ ሁኔታ መመልከት አለብን። ያንን በምንመለከትበት ጊዜ አንደኛ ባለፈው 27 ዓመት በተለይ ከዛም ደግሞ ባለፈው 40 ዓመት ማለት የሚቻልበት ብዙ ቁስሎች ተፈጥረዋል። በኢትዮጵያ ብሔረሰቦች፣ በኢትዮጵያ አሁን ባለው ደግሞ በዘር አመለካከት ብዙ የተፈጠሩ ነገሮች አሉ። ሁለተኛ ደግሞ በተለይ ይሄ ኤሊት የምንለው ፖለቲካ ውስጥ ያለው በጣም በጥላቻ የተወጠረ ፖለቲካ ውስጥ ነው ያለ ነው። ኦሮሞ ከአማራው ጋር፣ አማራው ከትግሬ ጋር ያለው የዘር ችግሮች በጣም ስር የሰደዱ ናቸው። እነዚህን መመዝገብ መቻል አለብን። እነሱም ከተመለከትን በኋላ ፕራይም ሚኒስትር አብይ የሚሆኑ ማንም ሰው ቢመጣ ሊያደርግ የሚችላቸው ነገሮች በጣም የተወሰኑ ናቸው። ብዙ ጥበብ ያለበት ብዙ ድጋፍ የሚፈልገው ትግል ነው ፊታችን ላይ ያለው። አንድ ዓመት ረጅም ይመስላል ኢትዮጵያ ላለችበት ሁኔታ አንድ ዓመት ረጅም ጊዜ አይደለም። ያንን በሚመለከት እንግዲህ ጠቅላላ ሁኔታውን በዛ አመለካከት ከቀመጥኩት በኋላ ሆኖም ግን ባለፈው አንድ ዓመት የተሰሩ ስህተቶች አሉ። መሰራት ያልነበረባቸው ስህተቶች ተሰርተዋል። እነዛም ደግሞ ለህዝቡ በከፊል ተደምሬያለሁ ይል የነበረው ተቀንሻለሁ እንዲል አድርጎታል። ከተደምሬያለሁ ተቀንሻለሁ መግባት ያልፈለገው ደግሞ ግራ ገብቶት ወዴን የምንሄደው የሚልበት ደረጃ ላይ የደረሰበት ሁኔታ አለ። ይሄ በአንዳንድ በተሰሩ ስህተቶች ነው። ከዛ ውጭ ደግሞ መሰራት ሲገባቸው ያልተሰሩ ነገሮች አሉ። እነሱም ደግሞ እነዚህ አሁን ብዙ የተካረሩ ነገሮች የተመለከትናቸው እነዚህ የመፈናቀል ሁኔታዎች፣ በአንዳንድ አካባቢ የመካረር ሁኔታዎች፣ እነሱ እንዳይመጡ ብዙ መሰራት የነበረባቸው ነገሮች አልተሰሩም። ያኔ የመጀመሪያውን የሰኔን ደብዳቤ በጻፍኩበት ጊዜ እነዚህ ነገሮች አሁን መሰራት አለባቸው፣ እነዚህ ነገሮች አሁን ካልተሰሩ ያጋጥሙናል ያልኳቸው ነገሮች ናቸው አሁን እየተከሰቱ ያሉ በሚል ነው እንግዲህ እኔ የተነሳሁት።
ችግሮቹን እናስቀድም። ምናልባት ከሁለታችሁም ባሻገር ብዙዎች የሚስማሙባቸው በእርግጥ የሆኑ የተጨበጡ ጉዳዮችን እናስቀድምና ስር የሰደዱ ችግሮች ይሏቸዋል ዶክተር ዮናስ። በአገሪቱ የተለያዩ አካባቢዎች ግጭቶች ይታያሉ። የሰው ሕይወት መጥፋት ብቻ ሳይሆን ከዚህ ቀደም ባልታየ መልኩ ቡድን የለየ ግልጽ የወጣ አንዱ ሌላው ላይ የሚያደርሰው የሚመስሉ ጥቃቶች በስፋት እየታዩ ነው። ያን መቆጣጠር አለመቻላቸውን ብዙዎች በቅሬታ ያነሳሉ። መሰረቱ ምንድን ነው? ሌሎች ችግሮችስ ምን አሉ? ከሚታዩት ባሻገርም የምታነሷቸው ካሉ እንመርምር። ሻለቃ ዳዊት የእርስዎ ነው እድሉ። መጀመሪያ የችግሮቹን ምንነት እናንሳና ያቀረባቸዋቸውን አማራጮች በእርግጥ ከዛ ጋር ይስማማሉ ይመጥናሉ እንመለከታለን።
የችግሮቹን መንስኤ መናገር ወደኋላ ብዙ መመለስ አያስፈልግም። ነገር ግን ዛሬ ያሉትን ችግር ብንነጋገር የእኔ ደግሞ ትንሽ እድል ምንድን ነው፣ አፍሪካ ውስጥ ብዙ ስለሰራሁኝ ብዙ የወደቁ አገሮች ብዙ በአመራር ችግርና እርስ በርስ በተፈጠረ ችግር ምክንያት የወደቁ መንግስታትና ብዙ ትርምስ የፈጠሩ ህዝብ ያለቀበት ሁኔታ ስለተመለከትኩኝ ከዛ ጋር እያነጻጸርኩ ነው ፍርሃቴና ስጋቴ። ሌላው ደግሞ እኔ ወታደር ነኝ። ወታደር ሆኜ ተዋግቻለሁኝ። ወታደሮች ሲዋጉ አይቻለሁ። ለኢትዮጵያ አንድነት ደግሞ ብዙ መስዋዕትነት ሲከፍሉ አይቻለሁ፣ መስክሬያለሁ። የእኔ ጓደኞች ሁሉ አልቀዋል። በዛ አንጻሩ ደግሞ ኢትዮጵያ ውስጥ ራሶችን ኢትዮጵያን እዚህ ለማድረስ የተከፈለውን መስዋዕትነት አውቃለሁኝ። ስለዚህ ከሁለቱ አንጻር እያየሁኝ እቺ ኢትዮጵያ ወዴት ነው የምትሄደው የሚለው ከስሜቴን አለ። ከስሜት ባሻገር ደግሞ በተግባር የምናየው አሁን የዶክተር አብይ ጥፋት አይደለም የተረከቡት ጥፋት ነው የምናየው። አንደኛ የኤትኒክ ፌዴራሊዝም የሚባለው ህገ መንግስቱ ህዝብ ሳይመክርበት ህዝብ ሳይወስን በተቋቋመ ህገ መንግስት፣ በተቋቋመ ኤትኒክ ፌዴራሊዝም፣ በተቋቋመ ፓርላማ ነው ይህ ችግር እዚህ ሊደርስ የቻለው። ይህ ማንም የሚጠይቀው ነው፣ ማንም የሚረዳው ነው። አሁን ለውጥ የሚፈለገው የችግሩ መንስኤ ከሆነው ከኤትኒክ ፌዴራሊዝም እና ከህገ መንግስቱ የሚለየን እና ወደ አዲስ ስርዓት የዴሞክራቲክ ስርዓት የሚያሸጋግረን ፖሊሲ ነው የሚፈለገው። ይህንንም ፖሊሲ የሚቀርጽ መሪ ነው የሚፈለገው። ይህንን ጠቅላይ ሚኒስትር አብይ አድርገዋል ወይ ነው የምለካቸው። የእሳቸውን ውጤት የሀገሪቱን ሁኔታ ከዛ አንጻር ነው የምንለካው። ያ ባለመደረጉ ምክንያት ህገ መንግስቱ ባለመለወጡ የኤትኒክ ፌዴራሊዝም ካለፈው ጊዜ ባሰ በብሔረሰቦች መካከል ከባድ ግጭት ተፈጥሮ ኢትዮጵያን እኔ በቀዳማዊ ኃይለ ሥላሴ ጊዜ አገልግያለሁ በውትድርና ሙያ፣ ከዛም በደርግ ጊዜ በተለያዩ ስርዓት አገልግያለሁኝ፣ አሁንም በሩቅ ርቀት የኢትዮጵያን ሁኔታ ተመልክቻለሁ። ኢትዮጵያ እንደዚህ ያለ ደረጃ ላይ ደርሳ አታውቅም። ድሮ 10፣ 20፣ 30 ሰው ሲፈናቀል ትልቅ ወሬ ነበረ። ዛሬ በሚሊዮን የሚገመት የተፈናቀለ ህዝብ እያለ ያ ትልቅ ወሬ ሆኖ አይታይም። 4 ሚሊዮን የተፈናቀለ ህዝብ አለን። በየትኛውም ኢትዮጵያ ውስጥ ዛሬ በነጻነት መነቃነቅ አይቻልም። በየቦታው የተፈናቀሉ ሰዎች በየጫካ ውስጥ የሚኖሩት በዚህ ውጊያ በክልሎች መካከል የተርፍ የመስመር የቦንድሪ ጦርነት እየተከፈተ ነው። አማራ ያልሆነ ወይም ኦሮሞ ያልሆነ ወይም ደግሞ የዛ አካባቢ ተወላጅ ያልሆነ ሰው በግድ እንዲወጣ የሚገደድባቸው ሁኔታዎች ናቸው። ሰቆቃው ህዝቡ ሲያልቅ ህዝቡ ሲሞት በቪዲዮ የምናየው ያሳየናል። ይሄ ኢትዮጵያ ውስጥ ሊሆን አይችልም። እንዴት ይሆናል? እና ይሄ ነገር ጠቅላይ ሚኒስትሩ ከመጡበት ጊዜ እየጨመረ እየተባባሰ መጣ እንጂ እየተሻሻለ አልመጣም። ለዚህ ነው ወደ ኮንክሉዥን ያመራኝ ቁጥሮችን ሁሉ ልጄ ፌይልድ ስቴት ሆናለች ኢትዮጵያ ያልኩት። ፌይልድ ስቴት ማለት ወደቀች ማለት አንድ የተወሰኑ ነገሮችን የሚያሟላ ነው። አንዳንድ ሰዎች በጽሁፉ ላይ ኤግዛጅሬት አድርገዋል፣ ትንሽ አዳንቀዋል ብለውኛል። ግን ስናየው ለምሳሌ በአርምድ ፎርሱ ላይ ኮንትሮል፣ ዛሬ ያለው ኮንትሮል አርምድ ፎርስ፣ እያንዳንዱ ክልል የራሱ አርሚ ያለው
የታጠቀውን ሀይል መቆጣጠር። አማርኛ እንዲያደርጉልኝ ነው ይቅርታ ሻለቃ ዳዊት።
እሺ፣ አዎ፣ ጦር የታጠቀውን ሀይል መቆጣጠር አልተቻለም፣ ወይም ደግሞ የስራ ክፍፍሎሹም በደንብ አልታየም። በክልል ውስጥ ያለው ልዩ ጦርና የፌዴራል ጦሩ ልዩነት የላቸው። ስለዚህ በክልል ውስጥ ያለው ጦር የፈለገውን ነገር ማድረግ ይችላል። ቢፈልግ ከጎረቤት ክልል ጋር መዋጋት ይችላል። ቢፈልግ አገር ውስጥ ያለውን የፈለገውን መሳሪያ ተጠቅሞ ሰውን መጨረስ ይችላል። ምንም ገደብ የለውም ለስልጣኑ። ይሄ አንዱ ነው። ከማዕከላዊ መንግስት የራቀ በማዕከላዊ መንግስት ቁጥጥር ውጭ የሆነ ድርጊቶች ሲፈጸሙ፣ ሌላው የፖለቲካ ምህዳር ነው። የፖለቲካ ምህዳር ይሰፋል ተብሎ ነበረ። ዛሬ የፖለቲካ ምህዳሩ ጠቧል። ማ የት ሄዶ ስለ ፖለቲካ መነጋገር የሚቻለው? ዛሬ ለንቅናቄ ለፓርቲ ምርጫ በምንዘጋጅበት ጊዜ ማን የትኛው ፓርቲ ነው እንደ ልብ ኦሮሚያ ሄደው መናገር የሚችለው? የትኛው ፓርቲ ነው ወደ ደቡብ መነቃነቅ የሚችለው? አሁን ሌላው ቀርቶ ወደ አማራው ሀገር እንኳን ለመሄድ በቅርቡ ብዙ ችግር እንዳጋጠማቸው እናውቃለን። የፖለቲካ ምህዳሩ የለም፣ ጠቧል። ከዛ ደግሞ ላክ ኦፍ ኮንትሮል ቴሪቶሪውን እና የሀገሩን ውስጥ ያለውን ሀብት ንቅናቄ የትራንስፖርትም ሆነ የምጣኔ ሀብት ንቅናቄዎች ለመቆጣጠር ችግር አለ። ሲፈልጉ በአፋር በኩል ቤንዚን እንዳይመጣ ይዘጉታል። ማዕከላዊ መንግስት ሳይመከር ይዘጋል። ቤንዚን ከከተማ ውስጥ አይገባም። ኢምፖርት እቃዎች ወደ ከተማ ውስጥ አይገቡም። በሚፈልጉበት ጊዜ ክሪሚናል ጋንግስ ተነስተው መንገዱን ይዘጉታል። ቀረጥ ያስከፍላሉ። ሀረር ኋላ ቀረጥ ያስከፍላሉ። ክሪሚናል ጋንግስ በየቦታው የሚፈልጉትን ስራ እየፈጸሙ ናቸው። የሚፈልጉትን እንቅስቃሴ እያደረጉ እያፈናቀሉ ያው ደግሞ ማሲቭ የሆነ ዲስፕሌስመንት አለ። 4 ሚሊዮን የተፈናቀለ ህዝብ አለ። ከዛ ፐብሊክ ሰርቪስን መስጠትም አልተቻለም። የጤና፣ የትምህርት፣ የውሃ፣ የኤሌክትሪክ ይሄንን መስጠት አልተቻለም። ኮራፕሽን እንዳለ ነው፣ አልተነቃነቀም። የመንግስት ኢኮኖሚ ደግሞ ጽሁፉ ላይ ጠቅሼዋለሁ። የመንግስት ኢኮኖሚ እየወደቀ ነው ያለው። የፎረን ኤክስቼንጅ ሪዘርቭ የመጨረሻው ለመድኃኒትና ለቤንዚን ማስመጫ ካልሆነ በስተቀር ምንም ገንዘብ የለንም ብሎ ተናግሯል የባንክ ገዢው። ይህን ሁሉ ደምሬ ነው ፌይልድ ስቴት ችግር አለ ኢትዮጵያ ውስጥ ያልኩት ነው። የወደቀችውን ሀገር ማለት ነው።
ዶክተር ዮናስ የተከታዩን እድል ለእርሶ ልስጥ። በሻለቃ ዳዊት ሀሳቦች ላይ ተስፋ ለመቁረጥ ለውጡም ማስተካከያ ማስፈለጉን ገልጸው ግን ያሉት ሁኔታዎች ሻለቃ ዳዊት እንዳቀረቡት ያን ያህል አስጊ ወይም የከፋ ተስፋ አስቆራጭ ሁኔታ መስሎ አልተሳሉም። በጽሁፎ ምን ይላሉ ሻለቃ ዳዊት ላሉት?
ለመጨረሻው ጥያቄ ተወያዮቹ ሻለቃ ዳዊት ወልደ ጊዮርጊስና ዶክተር ዮናስ ብሩ የሚሰጧቸው ሐሳቦቻቸውን ያካተተ ተከታይ ክፍል ሌሎችንም ጉዳዮች ጨምሮ በሌላ ዝግጅት ይቀርባል። ለዛሬ አሉላንም እንግዶቹንም አመሰግናለሁ። Noli baburale anati kapala ya bare tu intala siwa jingala siwa jingala የተከበራችሁ አድማጮች ለኤርሚያስ አስገዶም ወይም ኒፕሲ ሃስል አስመራ ላይ የተካሄደውን የመታሰቢያ ዝግጅት በጊዜ ጥበት ምክንያት ለዛሬ ዘገባውን ባለማቅረባችን ይቅርታ እንጠይቃለን። በሌላ ምሽት ይዘንላችሁ እንመለሳለን። የማጠቃለያ ዜና አላሰማችሁ። የሱዳን ወታደራዊ የሽግግር ምክር ቤት መሪ የሆኑት ሌተና ጀኔራል አብዱልፈታህ ቡርሃን ስልጣኑን በሁለት ዓመታት ጊዜ ውስጥ ለሲቪል አስተዳደር እንደሚያስተላልፉ ቃል ገቡ። ጀነራል አብዱል ፈታህ ዛሬ ማምሻውን በቴሌቪዥን ባደረጉት የመጀመሪያ ንግግራቸው በቀድሞው ፕሬዚዳንት ኦማር አልበሽር ዘመን በተላለፉ የአስቸኳይ ጊዜ ትእዛዞች ታስረው የቆዩ እስረኞች ሁሉ እንዲለቀቁ ትእዛዝ ሰጥተዋል። ዛሬ ለአንድ ሌሊት ታውጆ የነበረው የሰዓት እላፊ ገደብም እንዲነሳ አዘዋል። የሀገሪቱ የደህንነት ሚኒስትር ሳላህ ጎሽም ዛሬ ስልጣን መልቀቃቸውን አስታውቀዋል። አልበሽርን ገልብጠው ስልጣኑን ለአንድ ቀን የተቆጣጠሩት ጀነራል አዋድ መሐመድ ትናንት ስልጣናቸውን ለቀው ለጀነራል አብዱል ፈታህ ማስረከባቸው ተዘግቧል። ዊኪሊክስ የሚባለው የኢንተርኔት ላይ መገናኛ ብዙሃንን መስራች የነበረውና ከትናንት በስቲያ ለንደን ላይ በፖሊስ ቁጥጥር ስር የዋለውን ጁሊያን አሳንዥን እንግሊዝ ለዩናይትድ ስቴትስ አሳልፋ ትስጥ ወይም መስጠት የለባትም በሚሉ ፖለቲከኞች መካከል የተነሳው ግብግብ እንደቀጠለ ነው። በእንግሊዝ ሕግ መሰረት አሳንዥ ተላልፎ እንዲሰጣት ዩናይትድ ስቴትስ ከፊታችን ሰኔ 5 ይፋ ጥያቄ ማስገባት ይኖርባታል። ክቡራትና ክቡራን አድማጮች፣ ቴክኒሻኑ አልሳንቶስ፣ እኔም ዜናውን ያሰማኋችሁ ሰሎሞን አባተ በዚሁ እንሰናበታለን። ጤና ይስጥልኝ።
ክቡራትና ክቡራን አድማጮች ለዛሬ ቅዳሜ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ በእሁድ ምሽት ዝግጅታችን እንገናኛለን። ለዛሬ በመላ ባልደረቦቻችን ስም እንሰናበታለን። ፕሮዲሰሩ ንጉሡ ታምሬ ነው። ያስተናገድኳችሁ ቆንጂት ታዬ ነኝ። ሰላም። በደህና አደሩ።